ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ሁለተኛው ክፍል የአንድ ሰዓት ፕሮግራማችን አሁን ይጀምራል። በቅድሚያ ይደገም አድዋ በሚል ርዕስ በአዲ ሁሴን የቀረበውን ግጥም አሰምተን በስዊድናዊው ሐኪም በዶክተር ሃራልድ ናይስትሮም ተደርሶ በዶክተር ገበየው ተፈሪና በደሳለኝ ዓለሙ የተተረጎመውን የተደበቀው ማስታወሻ ታሪካዊ መጽሐፍ ትረካ ክፍል 11 አቅርበን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ክርስቲያኑ ኢትዮጵያ ልጆች በየረዝም ጉርጉር ጥቁር ሲልማ ቆሶች ትግሬ፣ ኦሮሞ፣ አማራ፣ አኛዋ፣ ጋምቤላ፣ ጉራጌ፣ ሽናሻ፣ ሀደሬ፣ ዲሚራ፣ ወለየው፣ አፋሩ፣ ሌላም ሀዲያ፣ ሲዳማ ሳይከፋፈሉ ስብና ሲገፈፍ ወገን ሲቀጠቀጥ አገር ስትደማ እስከ አስኪሙት አስቆ የመጣውን ጠላት ባንዳ ሹምባሽ ሙንታን የሶልዳቶን ማዕት በባዶ እጅ ገጥመው እምቢኝ ለሀገሬን ደጋግመው ፎክረው ክብር እንዳለበሱ ድልን ተጎናጽፈው አንተም እንደነሱ ባልቻ አባ ብረሶ ሁነ ዘራ የደረስ ደጃች አህመድ ወንዱ አሉላ አባ ነጋ አሻፈሬን ብላዱ አንድ ገማት 4 ኪሎ ድረስ ሌሊቱ ሳይነጋ ከትግራይ፣ ከወሎ፣ ከጎጃም፣ ከጎንደር፣ ካርሲ፣ ሲዳሞ፣ ባሌ፣ ከፋሐረር፣ ከገሙ፣ ወለጋ፣ ኢሉባቦር፣ ሸዋ ዳር እስከ ናርተነሽ ደገማነዋ በአራቱም ማዕዘን ተነሱና ቆሙ የጥቁርን ታሪክ አድዋን ድገሙ። ባንዳ የባንዳ ልጆች ደግሞ ይክሰሙ። አዋጅ 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 ይደገም አድዋ። ልብ ብለ ስማኝን ያልጠራ መማኝ ይደገም ይደገም አድዋ። አድዋ ዛሬና አድዋ ሰላም መቼ ተነሱና የወዳደቁት መጋና ለነሱ አድዋ ጀግኖች ለዛሬ ነፃነት ላበቁም ወገኖች
ፋኖ ፋኖ ጫካው ገባ ሳይሰናበተኝ እሸኘው ነበረ ምንም ቤታከተኝ ፋኖ ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ፋኖ 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 ከነደደው ፋኖ ከቆጨው ራሱን ይገላል እንኳን የሰው ሰው እልም ካለው ጫካ እልም ካለው ዱር ሲነጋገር ያድራል ከለበኑ ጋር ፋኖ 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 እንዴት በለው በለው እንዴት ያዘው ያዘው እንዴት በለው በለው ይችግር የለም ወይ ደምላሽናለሁ ደምላሽናለሁ በለው በለው አስኪደው በዋዛ በእናት አገርና በሚስት የለም ዋዛ ኧረ ፋኖ 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 ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ኧረ ፋኖ ፋኖ በላው በላው ሲል ነው የወንዳ ብነቱ በላው በላው ሲል ነው የወንዳ ብነቱ ሴትም ትዋጋለች ከረጋ መሬቱ ኧረ ፋኖ ፋኖ ኧረ ፋኖ ፋኖ እልም ካለው ጫካ እልም ካለው ዱር ሲነጋገር ያድራል ከረበሉ ባለ ከረበሉ ባለ የተኩስዋልንጂ አዘልሎ ከጂ የተኩስዋልንጂ አዘልሎ ከጂ እንደዛር በሰው ላይ ይድረዋይ ነጂ ጠምጥሞ ወገቡ ላይ ቼበለው ዝናር ሸባርጎ ከሽንቱ ላይ ቼበለው ጎራዴ መዞ ጠላት ገዳይ ቼበሌረ ቼበለው ቼበለው አራታው በሉት ቼበለው ያን ባለ ሁሉ ቼበለው ሰጠው ለነፋስ ቼበለው አንጓሎ አንጓሎ ቼበሌ ወንደ ቆላው ቼበለው ወንደ ገሪሳ ቼበለው ያረፈው ልቤ ደሞ ተነሳ ቸበለው ወረ ቸበለው ቸበለው ዘረ ቸበለው 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 ማን ይተቋር ቸበለው አንፍት ቸበለው ቸበለው ቸበለው
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ አለሙ። ሁለተኛ እትም ጥቅምት 2007 አመተ ምህረት። ክፍል 11 18 ማፈግፈጉ ተጀመረ። የኛን ወደ ኋላ መመለስ ቆርጦ ለማስቀረት ከመረብ ተነስተ ስለሚመጣው የጣሊያን ሜካናይዝድ ክፍል ምንም አይነት መረጃ አልደረሰንም። መልካ ምድሩ እንዳስቸገራቸውም አላወቅንም። መንገድ ለመጥረግም 1200 ነጭ መንገድ ሰሪዎች ይዘው ነበር። በመንገዱ ምክንያት አንድ ሙሉ ቀን ሳይንቀሳቀሱ ውለዋል። እኛም ያሉበት አካባቢ እንዳስላሴ ሊሆን ስለሚችል ደህንነት ያለው መንገድ በደቡብ ባዲረሲ በኩል መሆን አለበት ብለን ወሰን። መንገዱ ጠባብ ነበር፣ አስቸጋሪ ቁልቁለቶችም ነበሩት። ቢሆንም ግን ጠላት እኛን ለመከተል አስቸጋሪ ይሆንበታል። የጭነት ከብቶች እጥረት ጉዟችንን አዘገየው። በመጨረሻዎቹ 2 ቀናት የአየር ቦምብ ድብደባ ከተጠበቀው በላይ ብዙ ሞቱብን። የሕክምና ቡድኑ ከነበረው 9 አህዮች 4 ብቻ ነበር የተረፉት። በደጃዝማቹ ጥረት ችግሩ ወዲያውኑ በቀላሉ እንዲስተካከል ሆነ። ማንኛውም ትርፍቃ ወይም ንብረት እንዲቀር ተወሰነ። እኔ ራሴ ከነበረኝ ንብረት ከጦር ምርኮ በገንዘብ የገዛዋቸው ታይፕ መጻፊያና የሙዚቃ ማጫወቻ ፎኖግራፊን መተው ነበረብኝ። የቆዩ ሞዴል ጠመንጃዎች ጥይቶች በሙሉ በሚስጥር መሬት ውስጥ እንዲደበቁ ተደረገ። የአካባቢ ገበሬዎች የተደበቀውን ንብረት ምናልባት አግኝተው ተከፋፍለውት ይሆናል። ጣሊያኖቹ ግን አላገኙአቸውም። በሶስት ሰዓት ኮርቻችንን ጫን። አይን ማየት እስከሚችለው ድረስም ከፊትና ከኋላችን ሰዎችና ከብቶች በመስመር ይጓዙ ነበር። ብዙዎቹ ወታደሮች በውጊያው ያልተካፈሉ መሆናቸውን በቀላሉ ማየት እንችል ነበር። በደንብ ያረፉና ደህና ናቸው፣ የተዝናኑ ይመስላሉ። ዝናራቸው ሙሉ ነው። ጠመንጃቸውም አዲስና እንደ ተወለወለ ነው። ጓደኞቻቸው ከጉልበተኛ ጠላት ጋር ኃይለኛ ውጊያ ሲያደርጉ የት ነበሩ? ይህ በማያቋርጥ ሰልፍ የሚጓዘው ሰው በሙሉ ከሽንፈት የተረፈ ጦር ነው ብሎ ተመልካች ያስብ ይሆን? አይደለም። በአስር ሺህ የሚቆጠሩ አባት አገራቸው የጣለባቸውን እምነት የከዱ ወታደሮች ነበሩ። ጉልበታቸው ሳይደክም የታጠቁትን ጥይት ሳይጠቀሙ ያስቡ የነበረው እስካሁን ድረስ ካልተሸነፈ ጠላት ፊት ሸሽቶ መሄድ ብቻ ነበር። ማንም ያዘነ አይመስልም። ማንም ቢሆን ይህ ወደ ኋላ ማፈግፈግ ወይም መሸሽ ለኢትዮጵያና ለሕዝቦቿ ምን ማለት እንደሆነ ያስተዋለ የለም። ይዘፍናሉ፣ ይቀላለዳሉ፣ ወሬ ያወሩ ስላመለጡ ብቻ እርስ በርሳቸው እንኳን አወጣ ይባባላሉ። አልፎ አልፎ እነዚያ ውጊያው ላይ የነበሩ ሰዎች ስላደረጉት ነገር ወይም ጓደኞቻቸው ስላደረጉት ነገር ይፎክራሉ፣ ጉራም ይነዛሉ። ታውቃለህ፣ ጣሊያኖች ተጋድመው ከመሸጉበት ጉድጓድ ላይ ለማጥቃት ከመጀመሪያዎቹ አንዱ እንደሆንኩ። አንድ ሰላቶ የሙሶሎኒ ቦምብ ወረወረብኝ። ከነዚያ ቀይ ኳሶች አንዱን ሲወራ ሰምታችሁ ይሆናል። ጎንበስ ብዬ በላዬ አልፎ እንዲሄድ አደረግኩት። ዘርዬ የዚያን የተረገመ አንገት ቀላሁት። ደሙን ከጎራዴ መጥረጌ ነው እንጂ ታዩት ነበር። ካላመናችሁ ጓዴን በቀለን ጠይቁ። አስቡት ብቻ የጣሊያን አንገቱ ሲቆረጥ ሁልጊዜ ማማሚያ ብሎ ይጮኻል። ሳቅና እንኳን ደስ ያለህ። ለመረዳት እንኳ የማያስቸግር የአእምሮ ለውጥ በእነዚህ ሰዎች ላይ ሰፍኗል። ግዴታቸውን ባይፈጽሙ እንኳ እንዳው አጠገብ በሆኑም ይበቃ ነበር። አሁን ሁሉም ነገር አልቆለታል። የነበረባቸው ሸክም ተነስቷልና እድለኞች ነን ብለውም ያስባሉ። እውነቱ ቢነገር እኛም ብንሆን በእንደዚህ አይነቱ አእምሮ አስተሳሰብ ተለክፈናል። በአብዛኞቹ ሌሊቶች መድፎች ሲተኮስ የተተኮሰው እርሳስ ተራራው ላይ ሲያርፍ እንሰማለን። ብርሃን የሚያበሩ ምልክቶች በአድማሱ ላይ በተከታታይ ይበራሉ። የአፍጋጋ ማለፊያ በር እስካሁን ክፍት ነው። ወታደሮች የቆሰሉትን ይዘው ይመጣሉ። ሌሎች ደግሞ በጨረቃ ብርሃን ተመልሰው የሞቱትን ይቀብራሉ። ከአክሱም የሚመጣ መንገድ እኛ ካለንበት 2 ኪሎ ሜትር ርቀት ነው ያለው። ነገር ግን የኛን መመለስ ለመቁረጥ በተዘጋጁ የጣሊያን ወታደሮች የተሞላ ነው። ወደ 1000 የሚሆኑ የኛ ወታደሮች ተሰብስበው ከ30 አውቶማቲክ መሳሪያ ጋር ቀድመው ተላኩ። አጋጣሚ ሆኖ ፍራቻችን ትክክል አልነበረም። ሁሉም ነገር ጸጥ ያለ ነበር። ያ ሁሉ ሰው ያለፈ እኛም ለብዙ ሰዓታት ተኛን። ፀሐይ ከመውጣቷ በፊት አንድ ቦታ ደረስ። ደጃዝማች እዚህ ቦታ ዋሻ እንዳለ ያውቃሉ። ስለዋሻው አንድ ገበሬ ሲጠየቅ ስለዚህ ነገር የማውቀው የለም ብሎ መለሰ። ነገር ግን ባነጋገሩና ለኛ ጥሩ አመለካከት ስላልነበረው ሁነቱን እንዳልተናገረ ግልጽ ነበር። በቀላሉ ምንም አይነት የሚጠቅም መረጃ መስጠት አልፈለገም። ስለዚህ ለማናገር ከበድ ያለ ዘዴ መጠቀም ነበረብን። ተያዘና በሽጉጥ አስፈራራ ነው። በእግሮቹ መሃል ሲተኮስበት የምር መሆኑ ገባው። ከሁለት ደቂቃ በኋላ በሸለቆ ገደል በኩል ባለ ጠባብ መንገድ ተጉዘን ሰፊ የሆነ 300 ሰዎች መያዝ የሚችል ዋሻ ያለበት ቦታ ደረስ። ከድንገተኛ ጥቃት ራሳችንን ለመጠበቅ ወደ 1000 የሚሆኑ ወታደሮች ከዋሻው በላይ ባለ ቦታ ላይ እንዲጠብቁ ተደረገ። ግን ራሳቸውን በድንጋዮች ጀርባና በቁጥቋጦዎች መሃል መደበቅ ነበረባቸው። ዋሻው ግን በአንድ በኩል ክፍት ስለነበር በችኮላ መጠለያ የሚሆን ግንብ ተሰራ። የመጨረሻ ረድፍ ድንጋዮችን እየደረደርን ነበር ልክ አውሮፕላኖቹ መጥተው የተለመደውን ስራቸውን ሲጀምሩ። በሺ ኪሎዎች የሚቆጠሩ የብረት ቁራጮችና ዲናሚት ያደረህራሄ በመስመር በሚጓዘው መንገደኛ ላይ ያወርዱ ነበር። ሰዎች ከአውሮፕላኖቹ ጋር ድብብቆሽ ሰልችቷቸዋል፣ ደንዝዘዋልም። ምንም የተለየ ነገር አላደረጉም። ወደየቤታቸው መንገድ ስለጀመሩ እነዚህ የሰማይ ላይ አውሬዎች እንደፈለጉ ያድርጉ። ያንድ ሰው ቀኑ ካልደረሰ አልደረሰም ማለት ነው። ቀኑ ደርሶ ከሆነ ደግሞ መሮጥና መደበቁ ዋጋ የለውም። አሁን ያለው አማራጭ በሚቻለው ፍጥነት ወደፊት ቀጥ ብሎ መጓዝ ብቻ ነው። ወደፊት ወደ ሰላማዊ ጎጆ ቤት። ጦርነቱ ካለፈ በኋላ አንድ ጣሊያን የአየር ኃይል መኮንን ጋር ተገናኝቼ ነበር። መኮንኑ ያን ቀንና ተከዜን ስናቋርጥ በቦታው የነበረ ነው። እንደሱ አባባል ምንም ሳያስቀሩ ሁሉንም እንዲደመስሱ ትዕዛዝ ተሰጥቷቸው ነበር። ለነዚህ ያልሰለጠኑ ሰዎች ምንም አይነት ምህረት እንዳይደረግ። ስለዚህ መኮንኖቹ ኃላፊነታቸውን ለመወጣት በሙሉ ስሜት ነበር የወጡት። የሙሶሎኒን ኃይል ለመቃወም የደፈሩ ሰዎች የሙሶሎኒን ከባድ እጅ መቅመስ ነበረባቸው። ነገር ግን በእነዚህ ኃይለኛ ቦምቦች ምክንያት የሚደርሰውን ጥፋት በተለይ ምንም መከላከያ በሌላቸው ሰዎች ላይ የደረሰውን የብዙሃን ሕይወት መጥፋት ሲመለከቱ በሚቀፍ ስሜት ከመጀመሪያው ተውጠው ነበር። መኮንኑም እኔም ራሴ አቁሙ አሁንስ ይበቃል ብዬ ጮኬ ነበር አለ። ነገር ግን ትዕዛዝ ትዕዛዝ ነው፣ መፈጸም ነበረበት። እነዚህ ምስኪን ሰዎች እንዲያው ለመሮጥ ወይም ለመደበቅ ሊሞክሩ ምን ነበረበት? ነገር ግን ዝም ብለው መንገዳቸውን ቀጠሉ። እንደ ታዛዥ ልጅም ራሳቸውን ለመጣባቸው ነገር ሁሉ ሰጡ። ብዙ ቦምቦች ከመንገዱ ዳር ራቅ ብለው መውደቃቸው በአብራሪዎቹ የሰብአዊነት ስሜት ምክንያት ይሆን? ኢትዮጵያውያን ቦምቦቹን አርቆ ስላስጣለላቸው ቅዱስ ጊዮርጊስን አመሰገኑ። እኔ ግን ያመንኩት የምህረት አምላክ ምህረት የሚያሳዩትን ይክሳል ብዬ ነው። ያን ቀን ዘግየት ብሎ አብራሪዎቹ የእሳት ቦምቦች በመጣል ራሳቸውን ስላረኩ በመንገዱ ዙሪያ የነበረው ሳር ለብዙ ኪሎ ሜትሮች ርቀት በእሳት ይነድ ነበር። ለከብቶቹ የሚሆን ግጣዎች ስለሌለ ወታደሮቹ መንገዳቸውን ያለማቋረጥ ዝም ብለው ለመቀጠል ተገደዋል። በተጨማሪም ለመከላከል የነበረውን ስሜትና ችሎታንም ቀንሶታል። ከጧቱ 4 ሰዓት ሲሆን ትንፋሹ ቁርጥ ቁርጥ እያለ አንድ ወታደር ሲሮጥ መጣና ጣሊያኖቹ ለማጥቃት መንገድ ላይ መሆናቸውን ተናገረ። ጣሊያኖቹ በመኪናዎች ላይ ነው የነበሩት፣ ምክንያቱም ስፋት ያለው ያዋራጉን በፍጥነት ሲጓዝ ታይቷል። ጭንቀት ተፈጠረ። ሁሉም ወደ ውጪ ሮጥ ጀመር። ማንም ሰው ዋሻ ውስጥ እንደሆነ መያዝ አልፈለገም። ነገር ግን ወዴት ወይም በየት አቅጣጫ ነው የሚኬደው? በጠባቡ መንገድ በአንድ ጎኑ 100 ሜትር ከፍታ ያለው ገደል፣ በሌላ ጎኑ ደግሞ ተመሳሳይ ቀጥ ያለ ገደል ባለበት 100 የሚሆኑ የተደናገጡ እርስ በራሳቸው የሚጮሁ ሰዎች ቆመዋል። እጃቸውን ያወዛውዛሉ። እየተገፋፉ ይጨናነቁ ነበር። ሁሉም ሐሳብና ምክር ሰጪ ነበር፣ ግን የሚረባ አልነበረም። እንግዲህ አውሮፕላኖቹ ቢኖሩም ራሳችን ወደ ሜዳው ወጥተን ጠላትን በመቋቋም የቀረውን ጦር ማዳን እንችል ይሆን ወይስ በነበልባሉና በሚነደው እሳት መካከል እየተሳብ ቁልቁል ሄደን ከሸለቆው ስር ደርሰን ተከዜን እንሻገር? ሌላ አማራጭ በፍጹም አልነበረም። የ80 ዓመት ሽማግሌው ፊታውራሪ አሉላ ጎራዴያቸውን መዘው ዘራፍ አድዋ ትዝ ይበልህ አድዋ እያሉ ጮሁ። ትውልድ ቦታቸውን ትተው የመጡት በዚህ በተቀደሰ ጦርነት ተካፍለው በመሞት ገነት ለመግባት ነው። ትናንትናም ቢሆን አፍጋጋ ላይ ፊት መስመር ሆነው ተዋግተው ነበር። ነገር ግን ሞት ሊወስዳቸው የተጸየፈ ይመስላል። ዛሬ ቀናቸው ደርሷል። አብረዋቸው የሚዋጉ 100 ሰዎች ቢያገኙ ደጃዝማች እና ራስ አምሩ በደህና እስከሚያመልጡ ጠላትን ወጥረው መያዝ ይችላሉ። ሽማግሌው ኮስተር ያለ ቁም ነገር ነው የሚናገሩት። በስሜት ሰውነታቸው ሲንቀጠቀጥ ምራቃቸውን በጺማቸው ላይ ይፈናጠር ነበር። ነገር ግን በጣም እየከፋቸውና እያዘኑ በጩኸት እንዲቀመጡ ሆነ። ሐሳባቸው ተቀባይ አላገኘም። በመጨረሻም ጠባቂ ዘቦች ጣሊያኖችን ለመከላከል ሲሞክሩ የጦር አዛዦችና እኛ ከስራችን ባለው ሸለቆ አድርገን ወደ ተከዜ ለመሸሽ እንድንሞክር ተወሰነ። ስለዚህ ምክር ዶክተሩ ምንድን ነው ያሰበው? አዎ በርግጥ። ነገር ግን መጀመሪያ ጣሊያኖቹ እኛን ሊያጠቁ እንደመጡ ማረጋገጥ የለብንም ወይ? እንደዛም ሆኖ ሾልኮ ለመሄድ በቂ ጊዜ አለን? ገና ተናግሬ ሳልጨርስ አሳሽ ወይም ቃኝ አውሮፕላን ቀጥታ በሸለቆ በላይ መጣ። በዚህ ግርግር መሃል ሰዎች ወደ ዋሻው መግባትና መውጣት ሲጀምሩ ታየንና ያነጣጥሮ ተኳሽ ኢላማ ሆን። ጥይቶቹ አለቶች ላይ በሚያሰቅቅ ድምጽ ይነጥራሉ። ሁላችንም አንዱ ባንዱ ላይ እየተደራረብ መሬት ላይ ተነጠፍ። ተነስተንም ሮጥ ወደ ዋሻው ለመግባት ከፊት ለፊታችን የዋሻ መግቢያ መንገዱን የዘጉ ሰዎች እስኪለቁ ድረስ በዛው ሁኔታ መቆየት ነበር። የሚገርም ሁኔታ ነበር። እንድትል ሆኖ የገደሉ ግድግዳ ስለሚሸፍነን አውሮፕላኑ በተመላለሰ ቁጥር አንታይም ነበር። ስለዚህ ጉዳዩ ወደ ዋሻው መግባት መቻል ነው። ሁሉም ገብቶ ሲያበቃ 2 ሰዎች ብቻ ቆስለው ተገኙ። አውሮፕላኑም ያየውን ሪፖርት ለማድረግ ተመልሶ ጠፋ። የኔ ሐሳብ ተሰሚነት አገኘና አንድ መኮንን ተልኮ ከአንድ ሰዓት በኋላ ተመልሶ መጣ። ምንም አይነት የጠላት ጦር አላየም። በግርግሩ ንብረታችንን ለመዝረፍ አስበው ይህን ውሸት ወሬ ያስወሩት ለካስ ገበሬዎች ናቸው። አውሮፕላኖቹም መጡ፣ ነገር ግን የሚጥሉት ቦምብ ኢላማውን አላገኘም። ቦምቦቹ ወይ ሸለቆ ውስጥ አለዚያም ከገደሉ አናት ላይ ነበር የሚወድቁት። ከገደሉ አናት ላይ ሲወድቁ ግን ያለ ስባሪ ድንጋዮች ቁልቁል ይወርዱ ነበር። ታዋጊ አውሮፕላኖቹ ደግሞ የባሱ ነበሩ። እንዳበደ ሰው አውቶማቲክ መሳሪያቸውን እየተኮሱ ወደኛ አቅጣጫ ልክ ወደ ዋሻ ውስጥ እንደሚገቡ ሆነው ይበራሉ። ከዛም በመጨረሻው ሰከንድ ወደ ላይ ቀጥ ብለው ይበሩና ተገልብጠው በጀርባቸው ለብዙ ኪሎ ሜትሮች ከሄዱ በኋላ እንደገና ተገልብጠው ተመልሰው ይመጣሉ። አንዳንድ ጊዜ በጎናቸው እንደሆኑ ይመጣሉ። የተለመደ የአክሮባት ትርኢት ነበር። በሰላም ጊዜ ቢሆን እንደዚህ አይነቱን በረራ ለማየት ተከፈልኩ ነበር። ይህ ሁሉ አንድ ሰዓት የፈጀ ትዕይንት ሲካሄድ እኛ ወይም እንቀመጣለን ወይም ከግድግዳው ጀርባ ተጠቅልለን እንጋደማለን። የሚተኮሱት ጥይቶች አለቱን ወይም ግንቡን እየመቱ ይፈናጠራሉ። ትልቋ ትጋ ደግሞ እንደዚሁ ከሚነጥሩት ጥይቶች ነበር። ከውጭ በኩል አልፎ አልፎ ወደ ውስጥ ይገቡ ነበር። ከአሰቃቂው የቦምብ ድብደባ ጋር ሲወዳደር ይሄኛው ጨዋታ ነበር። እየቀለድንም ነበር። ጓደኞቻችን አጠገባቸው ጥይት የዋሻውን ግድግዳ ወይም ጣራ ሲመታ እንዴት እንደሚሆኑ እያነሳን እንስቅና እንቀለደም ነበር። አራት ሰዎች ብቻ ቀላል ቁስል መቁሰላቸው ራሱ የሚገርም ሁኔታ ነበር። ከቀኑ 11 ሰዓት ሲሆን ጣሊያኖቹ እየመጡ እንደሆነ የሚገልጽ አዲስ ዜና መጣ። የተኩስ ድምጽ ይሰማ ጀመር። ወዲያውኑ ከላይ ከሜዳው ላይ ያሉ የኛ አውቶማቲክ መሳሪያዎች መንፈቅፈቅ ጀመሩ። ያለምንም ጥርጥር አንድ ነገር ሊሆን ነው። አሁን ግን ምንም ግራም ያጋባ ነገር የለብንም። ቀኑን መንገድ ስንፈልግ በሜዳው በኩል አድርጎ በዋሻው ደቡብ አቅጣጫ የሚወስድ ሌላ መንገድ አግኝተናል። እንዴት ያለ መንገድ! ቀጥ ባለው ገደል በድንጋዮች ላይና በክፍተቶች በኩል ወደ ላይ 100 ሜትር የሚሆን ከፍታ ወደ ሰማይ ይወጣል። በጣም መጠጋጋታችን የሚረዳ ነገር ሆነ። እኔ ራሴ እንኳ ጉልበታቸው በጠነከረ ሰዎች ትከሻ እየተረማመድኩ ነው ወደ ላይ ያወጡኝ። ከታች ከስር ያሉት እንዴት አድርገው የሰውን ሁሉ ክብደትና ጭነት ችለው ከዚያም በመጨረሻ ራሳቸውን ተከትለውን እንደወጡ ለመረዳት አስቸጋሪ ነው። ወደ ላይ በመንወጣበት ጊዜም የተኩሱ መጠን ጨመረ። ጥይት እያፏጨ ባናታችን ላይ ያልፍ ነበር። ከላይ ከሜዳው ለመጀመሪያ ጊዜ ሳይፈሩ ወደፊት የሚገፉ በርከት ያሉ ሰዎች አየን። አሁንም በጥይት ሲመታ ወዲያው የሚቀመጥ ወይም ደግሞ የሚወድቅ ሰው አያለው። እንደዛም ሆኖ ሰዎቹ ሳያቆሙ የቆሰሉትን ያነሱና በበቅሎ ይጭኑ ነበር። በዘመን አቅጣጫ የኛ ወታደሮች ተጋድመው ጠላት ላይ ይተኩሳሉ። ጠላት እኛ ቆመን ከነበርንበት ቦታ 1 ኪሎ ሜትር ርቀት ላይ ጠምዶ ተቀምጧል። አውቶማቲክ መሳሪያ ቢኖረውም በብዙ ምክንያቶች ይህ ጠላት በርግጥ የጣሊያኖች ጦር ነው ብዬ አላመንኩም። ገበሬዎች ነበሩ። በምስራቅ በኩል መልሰን በማጥቃት ከግማሽ ሰዓት በኋላ ወደ 500 የሚሆኑ ገበሬዎችን ማባረር ቻል። የሞቱባቸውን 30 ሰዎች ጥለው ሄዱ። ከእንደዚህ አይነቱ አዲስ ድንገተኛ ጥቃት ለመከላከል የደጀን ወይም የኋላ ጦር ለማዘጋጀት መቆም ነበረብን። ከምሽቱ 3 ሰዓት ሳይደርስ የ30 ኪሎ ሜትር ርዝመት ያለው የተጓዥ ሰዎች መስመር አልፎ ከሄደ በኋላ ጉዟችንን ጀመርን። ያን ሌሊት በሽሬና በዛና መካከል ባለው ቀጥ ባለው የገደል ቁልቁለት ብዙ ሰዎችና ከብቶች እየወደቁ አለዚያም እየተረገጡ ሞቱ። አሁንም ባለቶቹ መካከል በደንብ የተደበቁ ገበሬዎች ይተኩሱብን ነበር። ነገር ግን እንደሚወራባቸው ፈሪነታቸው ምስክርነት ደግሞ አውቶማቲክ መሳሪያ ስናረበርብባቸው ወዲያው ጥለው ይጠፋሉ። እኩለ ሌሊት ሲሆን በመሃል ዛና የሚገኙ ሁለት ትላልቅ ዋሻዎች ያሉበት ቦታ ደረስ። እዚህ ቦታ ላይ ለአንድ ቀን ቢሆን አቁመን ጠላትን ለመከላከል እንድንሞክር ተወሰነ። ነገር ግን ወታደሮቹን እንዲቆሙ ማሳመን በንችል ነበር። ማረፍ መቻል እንዴት ጥሩ ነገር ነበር። በሶስት ቀናት ውስጥ ተደምሮ 6 ሰዓት የሚሆን እንቅልፍ እንኳን አልተኛንም። ስለዚህ ድካም እያሸነፈንም ነበር። ምግብም ቢሆን ለ56 ሰዓታት በሚሆን ጊዜ ውስጥ የቀመስነው ነገር አልነበረም። ወደፊትም ቢሆን የሚበላ ነገር መኖሩ አይታወቅም። በመንገዱ አቅራቢያ የነበሩ ጥቂት ገበሬዎችም ቢሆኑ የነበራቸውን ምግብ አሽሽተው ጥለው ሄደዋል። የራሳችን የጭነት ከብቶችም የት እንዳሉ ማወቅም አይቻልም ነበር። ለኔ ክፉ ነገር ትንባሆይ ማለቁ ነበር። ምዕራፍ 19 በሞት ወጥመድ ማዕከል። ከተጠለልንባቸው ከሁሉም ዋሻዎች ሁሉ ሁለቱ የዛና ዋሻዎች በማንኛውም ረገድ የበለጡ ነበሩ። ጠባብ የሆነ የ50 ሜትር ማለፊያ ሁለቱንም ያገናኛቸዋል። ውጭ ካለው ያመድ ክምርና ውስጥ ደግሞ የሚታዩትን ቁፋሮች ሳይ ዋሻዎቹ ከጥንት ጀምሮ ሰዎች ይኖሩባቸው እንደነበር ማስተዋል ይቻላል። የመቆፈሪያና የመሮ ቅርጾች በተጠረቡት ድንጋዮች ላይ ማየትም ይቻላል። የትልቁ ዋሻ መግቢያ ከፍ ያለ ጣራ ወዳለው ሰፊ አዳራሽ ክፍል ያመራል። ውስጥኝ ስናገር የሚነጥረው ድምጽ ትልቅ የድሮ ቤተክርስቲያን አዳራሽ ያለው ነበር የሚያስመስለው። በሶስት በኩል ወደ ውጭ የሚወስዱ ማለፊያዎች አሉ። ርዝመታቸው ተደምሮ 1 ኪሎ ሜትር ይሞላል። የተቆፈሩ ክፍሎች፣ ኪስቢጤ ቦታዎችና ጥርቦች ይታያሉ። ከነዚህም በተጨማሪ ወለሉ ላይ የተቆፈሩ ጉድጓዶችም ነበሩ። በኋላ በጉድጓዶች ውስጥ ብዛት ያለው የገብስና የአተር ክምር አግኝተን ወዲያው አውጥተን ቀቅለን በላን። ዋሻው ውስጥም የምንጭ ውሃ ነበር። በጥንቃቄ ለተጠቀመበት 1000 ለሚሆን ሰው ይበቃ ነበር። የከብት ማደሪያው ራሱ 10 ከብቶች ማሳደር ይችላል። ከድንጋይ የተጠረበ የከብት ማብያም ነበረው። የተናፈቀው እንቅልፍ ረጅም ጊዜ አልቆየም። በሺዎች የሚቆጠሩ ቁንጮችና ቱሃኖች በቁማችን ነው የበሉን። ውጭ መተኛት ደግሞ አልቻልንም። ብርዱ ኃይለኛ ነበር። ብርድ ልብስም አልያዝንም። ፀሐይ እንደወጣች አውሮፕላኖቹ ለተለመደው ስራቸው መምጣታቸውን አስታወቁ። ጥቂት ከጣሏቸው የፈንጂ ቦምቦች ውጭ የእሳት ቦምቦችን በመጣል ነው ያተኮሩት። አካባቢው በሙሉ በእሳት ይንቦገቦግ ጀመር። ይህ ዘዴያቸው የሚሰራ ሆኖ ተገኘ። ማንም ሰው በመቆየት ከብቱ በረሃብ ሲሞት ማየት አልፈለገም። ስለዚህ በዚህ ሁኔታ ብቻ ጠላትን ለመቋቋም ያሰምነው እቅድ በሙሉ ተበላሸ። ያለን አማራጭ መቀጠል ብቻ ነበር። ከተቻለ በተከዜ ሸለቆ ማዶ ሆነን ራሳችንን መከላከል ነው። እንግዲህ ትግራይን እንዳጣነው አድርገን መቀበል ነበረብን። ሁኔታዎች እዚህ ደረጃ ሲደርሱ ጣሊያኖቹ የትግራይን መሬት በመውሰዳቸው የሰላም ካሳ ነው ብለው ቢረኩና ቢበቃቸው አንድ ነገር ነበር። ፀሐይ እንደጠለቀች ማምሻውን ባለ ብዙ ሞተር ቦምብ ጣይ አውሮፕላኖች ከደቡብ ተነስተው እኛን አልፈው ሲበሩ አየን። ወዲያውኑ ሁለት ተዋጊ አውሮፕላኖች ጎን ለጎን በሰዓት 400 ኪሎ ሜትር በሚሆን ፍጥነት እየተጣደፉ ከነፉ። ለምን? ቆየት ብሎ አመሻሽ ላይ ያን ቀን በእኩለ ቀን ጣሊያኖቹ ፊት በመስመር የሚጓዘውን መንገደኛ የተከዜ መሻገሪያ ላይ እንደደበደቡት ሰማን። ውጤቱም እንደተባለው ከሆነ አሰቃቂ ነበር። ለነገ ለብዙሃን ጭፍጨፋና ልቂት ዝግጅት እየተደረገ መሆኑ ግልጽ ሆነ። ንዛ ተዋጊ አውሮፕላኖች እየተጣደፉ የሄዱበት ምክንያት ግልጽ ሆነልን። በጊዜ ሪፖርት አቅርበው ወዲያውኑ ትዕዛዝ እንዲሰጥና አውሮፕላኖቹ በነጋታው ቦምብ እንዲጭኑ ነበር። በነሱ ቤት እነዚህ የጫካ ሰዎች እንዳይት በየቦታው ተደብቀው ስለነበር ያ የተጣለው ሁሉ ቦምብና የጠፋው ነዳጅ እስካሁን ድረስ በከንቱ ነበር። አሁን ግን ያለምንም መከላከያ ወጥመድ ውስጥ ገብተዋል። ከዚህ የበለጠ ጥሩ አጋጣሚ ሲኖራል ብሎ የሚመኛለ? በሚቀጥለው ቀን ቦምቦች በከንቱ አይወድቁም። ምክንያቱም መረጃ ቀባዮቻችን እንደነገሩን ከሆነ ከዛና ጀምሮ ተከዜ ሸለቆ ማዶ ድረስ ያለው መንገድ መላውሻ በሌለው የሰዎችና የእንስሳት መንገደኞች ተጨናንቋል። በሌሊት እያንዳንዱ ሰው በሚቻል ፍጥነት ወንዙን መሻገር ይፈልጋል። እኛም ብንሆን ተመሳሳይ ፍላጎት ስለነበረን ማለፍ የማይቻለውን ዋና ቀጥተኛ መንገድ ትተን ወደ ተከዜ የሚወስድ ዙሪያ ጥምዝ መንገድ እንድንወስድ ሆነ። በፈጣን እርምጃ ከተጓዝ ቦታው ላይ ልክ እኩለ ሌሊት እንዳለፈ እንደምንደርስም ገምተናል። የሚያጣልል ተስፋ ሐሳቤው ከማላውቀው በላይ በጣም አስቸጋሪ መንገድ መሆኑን መግለጽ ብቻ አይበቃም። መንገዱ ካንድ ከደረገ ወንዝ ዳርቻ አሸዋማ ቦታ ሲደርስ አለቀ፣ ተሰወረ። የሚያጣልል ተስፋ ሐሳቤው ከማውቀው በላይ በጣም አስቸጋሪ መንገድ መሆኑን መግለጽ ብቻ አይበቃም። መንገዱ ካንድ ከደረቀ ወንዝ ዳርቻ አሸዋማ ቦታ ሲደርስ አለቀ፣ ተሰወረ። ያገኘነው ገበሬ መንገድ አመላከተን፣ ግን ወዲያው አሳስቶ ወዳልሆነ ቦታ እንደመራን ገባን። ወደ ኋላ ተመልሰን ትክክለኛውን መንገድ ማግኘት አማራጭ የሌለው ነገር ነበር። ያን ቀን ማታ በዚያ መንገድ የተቆመን ገበሬ ቤት በእሳት ሲጋይ ቂም በቀላቸውን በመወጣታቸው ደስ ያላቸው ሰዎች ነበሩ። ቆሽሽ ብለን በላብና ከዛፎችና ከቁጥቋጦች ጋር እየተጋፋን ስንመጣ ከለበስነው ጥላሸት ጋር ከጧቱ 11 ሰዓት ሲሆን ተከዜ ሸለቆ ደረስ። ሸለቆው የላቲን ፊደል V ቅርጽ ያለው ሆኖ ወደ ታች 1000 ሜትር ጥልቀት አለው። ከታች ደግሞ የወለሉ የጎን ስፋት ከ10 ሜትር አይበልጥም ነበር። መንገዱ ቁልቁለታማ በሆነ የተሸረሸረ አለት ላይ በጎንና በጎን ቀጥ ባለ ግድግዳ ታጅቦ ወዲያው ይታጠፍና 30 ሜትር ስፋት ወዳለውና 1 ሜትር ጥልቀት ወዳለው ወንዝ ውሃ ይወርዳል። በዚህ ቦታ ላይ የተከማቸው ሰዎችና እንስሳት ተጨናንቀው በፍጥነት ይጓዛሉ። መንገዱም ቁልቁል ነው። ከወንዙ ማዶ ደግሞ ቀጠን ባለ መስመር አነስ ያለ የሰው ቁጥር እየተንፏቀቀ በገደሉና በጠባብና በጠመዝማዛው መንገድ ላይ ሲወጣ ይታያል። ከታች ከወንዙ ዳርቻ ከጩኸት ጋር የተኩስ ድምጽ ይሰማል። ከመሻገሪያው ቦታ አካባቢ ያሉ አዞዎችን ለማስፈራራትና ለማሸሽ ነበር። ፈዘዝ ባለው በጠዋት ብርሃን የሚታየው አስፈሪና አሰቃቂ ትዕይንት ከዳንቴ ዲቫይን ኮሜዲ መጽሐፍ ውስጥ ከተጻፈው የገሃነም ትዕይንት ጋር ይመሳሰላል። ለጥቂት ጊዜም የስንፍናና የመሸነፍ ስሜት ተሰማኝ። ያለኝ ጉልበት በወንዙ ማዶ ያለውን ገደል ለመውጣት ያስችለኝ ይሆን? እንዲያው ትንሽ አረፍ ማለት ብችል። ሐኪም፣ እዛ ትቆም ና፣ አብረን ሂድ፣ የምናባክነው ጊዜ የለም። ጥሪው ከደጃዝማች ስለነበር ወዲያውኑ አነቃቃኝ። ደጃዝማች ካንት የጭነት ከብት ኮርቻ በጎራዴያቸው ማንገቻ የሚሆን ቀበቶ በጥንቃቄ ከቆረጡ በኋላ ቅርጫቶችን አነሱና ለወታደሮች እንዲሸከሙ ሰጡ። ወደ እኔ ዞር ብለውም ቢያንስ ቢያንስ ለዛሬ የምንበላው ምግብ አለ ና አሉኝ። ከጭነት በቅሏችን አንዱ ተገኘ። ረሃባችንን ለማስታገስ እድል መገኘቱ ሁሉንም ነገር ብሩህ ተስፋ ሰጠው። ነገር ግን የደጃዝማችን ትዕዛዝ መከተል ማለት ደግሞ ሌላ ጣጣ ነበር። የኔ የግል ሰራተኛ ስለጠፋብኝ የራሴን በቅሎ ራሴ መምራት ነበረብኝ። ቀጥ ባለው የቁልቁለት መንገድ መጋለብ አይቻልም ነበር። በቅሏን በልጓሙ የጎተትኩ ሲሄድ በቀጠነው ሰውነቷ እንኳ ስትስበኝ የምጎተትበት ክንዴ ከመታጠፊያ ወልቆ ይወጣ ነበር የመሰለኝ። በቅሏን የጎተትኩ ደግሞ ባለኝ ኃይል በሙሉ ፊት ለፊት ያሉ ሰዎችንና አመፀኛ እንስሳቶችን እየተጋፋው ማለፍ ነበረብኝ። ሳስተውል ከጓደኞቼ ተነጥዬ ብቻዬን ቀርቻለሁ። ቀስ ብዬ እየተሳብ ከወንዙ ለመድረስ አጋማሽ መንገድ ላይ ደረስኩ። እዛ ስደርስ ደግሞ መንገዱ ሙሉ በሙሉ በራስ እምሩ ሰዎች ተዘግቷል። ሰዎቹም ሊያሳልፉኝ አልፈቀዱም። የኛ ሰዎች ቢሆኑ ኖሮ ያሳልፉኝ ነበር። አመፀኛዋ በቅሎ ወደ ኋላ እየሳበችኝ እጃቻ እያሌውንና አሽከሮቻቸውን ልደርስባቸው እንደማልችል ግልጽ ሆነልኝ። ፀሐይ መውጫም እየተቃረበ ነበር። በዛ ሰዓት ውስጥ ከጓደኞቼ ጋር ካልተደባለቁ በአደጋ ጊዜ የሚደርስልኝ ሰው የለም። ስለዚህ በቅሎዋን እንደድሏትውን ብዬ ለቀኳት። በጠመዝማዛው መንገድ ከአንዱ መታጠፊያ ወደ ሌላው መታጠፊያ እየዘለልኩ ቁልቁል ወረድኩ። ቀስ እያልኩም ብዙ መንገድ ሸፈንኩ። በላብና በአዋራ ተሸፍኜ የሚያስቅ ፊት ሳላሳይ አልቀረሁም። ምክንያቱም ባለፍኩ ቁጥር ሰዎች እየሳቁ ተመልከቱት ይሉ ነበር። አንድ ቦታ ላይ ስደርስ 9 ሜትር ከፍታ ያለው ጉብታ ላይ ስዘል ድንገት ጠመንጃውን እያቀባበለ የሚጮህ ሰው ድምፅ ሰማሁ። ያውና ነጭ ሰው እየዘለለ ነው እንዳያመልጥ። ገና ሽጉጤን መዝዤ ዞር ከማለቴ በፊት ወዳጄ አቶ ማሞ ሊረዳኝ ሲጣደፍ መጣ። መጀመሪያ ሰውየው ላይ ድንጋይ ወረወረበት። ከዛም ነጎድጓድ በመሰለ ድምፅ ትነካውና መሞቻህ ነው። ሕይወቴን አተረፈልኝ። አለበለዚያ በምንም መንገድ ራሴን መከላከል አልችልም ነበር። ራስና ደጃዝማች በየበቅሏቸው ልክ ውሃውን ሊያቋርጡ ሲሉ ደረስኩባቸውና ለደጃቻ እያሌው የምጋልበው ከብት እንደሌለኝ ተናገርኩ። በምልክት ከወጣቱ የወንድማቸው ልጅ ኋላ እንድፈናጠጥ አሳዩኝ። የነበረኝ ጉልበት በሙሉ ተሟጦ ነበር። ትንፋሽም እያጠረኝ ልቤ በፍጥነት እየመታ የሚንቀጠቀጡ ጉልበቶቼ ሰውነቴን መሸከም አቅቷቸው ነበር። ጆሮዎቼ ደንቁረዋል። አፌና ጉሮሮዬ በአዋራ ተሞልቷል። ከዚህ የባሰ ደግሞ የውሃ ጥሙ ያቃጥለኝ ነበር። እንደምንም ታግዬ በቅሏዬ ላይ ወጣሁ። በወንዙ ውሃ መሃል ስንጓዝ ቀዝቃዛውን የወንዙን ውሃ መጠጣት የምችል መሰለኝ። ደግሜ አጎንብሼ በእጄ ውሃውን ለማፈስ ያደረግኩት ሙከራ አልተሳካም። በፍጥነት የሚወርደው ውሃ ደግሞ ያዞረኝ ጀመር። ይህን የተመለከተና ችግሬን ያየ ወታደር የምጠጣው ውሃ በቀል ሰጠኝ። 2 ሆዳቸው የተቀደደ የሞቱ በቅሎች ወንዙ ውስጥ ነበሩ። ነገር ግን የጠጣሁት ውሃ ጉሮሮዬን ስላረጠበልኝ ከመጀመሪያው አሰቃቂ ነገር በማየቴ ሰውነቴን ሲያንቀጠቅጠው የነበረውን ሁኔታ አስረሳኝ። የሞተር ድምፅ መስማት ስንጀምር ገና የወንዙ ማዶ እንኳ አልደረስንም። ደጃዝማች ለጥቂት ሰከንዶች ቆም አሉና ዙሪያውን ካዩ በኋላ ተከተሉኝ በሚል ድምፅ ተመለሱ። ተመልሰው ወደ መጣንበት ሄዱና 100 ሜትሮች የሚሆን መንገድ ቁልቁል በወንዙ ከሄድን በኋላ ከበቅሎዎቹ እንድንወርድ ትዕዛዝ ተሰጠ። በፍጥነት ሁኔታዎችን በማስተዋል ችሎታቸው ከገደሉ ግድግዳ ወደፊት ወጣ ያሉ 100 ሜትሮች ርዝመት ያላቸው አለት አይተው ነበር። እኛም በዚህ ወጣ ባለው አለት ስር ተጠለል። በፍጥነትም ድንጋዮች ሰበሰብንና ግማሽ ሜትር ከፍታ ያለው መከለያ ሰራን። መጠለያው ሰፊ አልነበረም። ተጨናንቀን 8 ሰዎች ብቻ ነው መያዝ የሚችለው። ሌሎቹ ተበትነው ለየራሳቸው መጠለያ ወይም መደበቂያ መፈለግ ነበረባቸው። ከፊት ለፊታችንና ከጎን የሰራነው የድንጋይ ካባ መከለያ ስለሆነ ተረጋግተናል። ዋናው መጠለያ ግን ባናታችን ላይ ወጣ ብሎ እንደ ጣራ የሚሸፍነን አለት ነው። ወደ መደበቂያ ቦታችን ለመግባት እንኳን በቂ ጊዜ ሳናገኝ 14 ባለ 3 ሞተር አውሮፕላኖች ተቃረቡ። ቀስ እያሉ በሸለቆው ላይ ይበሩ ጀመር። ጭልፊቶች ለመሰየም እንኳን ጆፊያ ሞራ ሳይሻል አይቀርም። የሚያድኑትን በደንብ ያውቃሉ። ምንም አምለጫ አልነበረም። ለምንስ ግዳዮቻቸው ገና በሞት ፍርሃት ሲጠማዘዙ ማየቱን እንኳን አያስደስታቸው። ለመጨረሻም በደቡብ በኩል በመካከላቸው የሚበቃ ክፍተት ፈጥረው በመስመር መጡ። መሪያቸው አንድ ቦምብ በደቡብ ከፍታ ላይ ሌላ ደግሞ መካከል ላይ እንደገናም ሶስተኛ በሰሜን አቅጣጫ ከፍታ ላይ ጣለ። ሁሉም መንገዱ ላይ ወደቁ። ዓላማውም እሱ ነበር፣ መንገዱ ለመተላለፊያ እንደማይሆን ማድረግ። ያ መግቢያ ወይም መተዋወቂያ ነበር። ከዚያ በኋላ ሁሉም በየተራ ይመጡ ጀመር። ቦምብ በቦምብ እየተከታተለ ከ14ቱ አውሮፕላኖች ይወርድ ጀመር። 2 ኪሎ ሜትር ርዝመት በማይሞላ ቦታና በሰዎችና በእንስሳት በተጨናነቀ መንገድ ላይ በሚያስፈራ ሁኔታ ኢላማው ትክክል ነበር የሚያርፈው። በሸለቆው ከመነጥረው የገደል ማሚቶ ጋራ ጆሮ የሚያደነቁር ድምጽ ነበር። ልብ የሚያስጨንቅ የሕፃናትና የሴቶች ጩኸት፣ ከዚያም በሺዎች የሚቆጠሩ ሰዎች ድምጽ ወደ ላይ ወደ መንግስተ ሰማያት ሲማጸኑ ይሰማል። ክርስቶስ ፈጣሪ እባክ ምሕረቱን አውርድልን። አሰቃቂ ኢሰብአዊ ስልጣኔ። እኛም በሰራነው ግንብ ጀርባ ስር ተንቆራጥተን መደበቅ ነበረብን። ድንጋይና የቦምብ ፍንጣሪዎች በሚያስገርም ፍጥነት እያፏጩ ወደ መጠለያችን ይመጡ ነበር። ጭስና ዋራ መተንፈሻችንን ስለዘጋው ያደረግነው ጭምብልን ለማውለቅ ተገደድ። የማይቻል ድካም ይሰማን ጀመር። በነበረን የሰውነት አቀማመጥ ምክንያት መጋጠሚያዎቻችን ላይ ቁርጥማት ጀመረን። ወዲያውኑ የሸለቆው ግማሹ በጨለማ ተዋጠ። ፀሐይዋ ጥቅጥቅ ባለ አዋራና ጭስ ተጋርዳለች። የወንዙ ውሃ ከተራራ የወጣ ፍል ውሃ ይመስል መጨስ ጀመረ። ሙቀቱ የሚቻል አልነበረም። ሁሉም ነገር የቃጠሎ ሽታ ነው የነበረው። ከጥቂት ደቂቃዎች በኋላ አውሎ ነፋስ ተነሳ። በፍጥነት እየጋለ የመጣው የአካባቢው ሙቀት የአየር ማዕበል መፍጠር ጀምሮ ስለነበር አውሮፕላኖቹ ተመልሰው ጠፉ። ለሰዎቹ ጸሎታቸው መልስ አገኘ። በተረፈው ቀን የሚመጡት አውሮፕላኖች ተመልካቾች ብቻ ነበሩ። መንገደኛው ሐሳቡን ሳይቀይር ቀጥታ ወደ ቤቱ ብቻ የሚጓዝ መሆኑን ማረጋገጥ ፈልገዋል። እልቂት በዛን ቀን ለደረሰው የቦምብ ድብደባ ምናልባትም የሚስማማው ቃል መሆን አለበት። ግማሽ ሰዓት ያህል እንኳን አልቆየም። ነገር ግን ጦሩ የሞት አይቀጡ ቅጣት ነው የደረሰበት። ከዚህ በኋላ ማንም በጭራሽ ጣሊያኖች ላይ ሙከራ አያደርግም። የባዶሊዮ ስሌት ነበር። አሰቃቂና ኢሰብአዊ ያም ሆኖ ምህረት የለሽ በሆነ ሁኔታ ስሌቱ ትክክለኛ ነበር። የደከመው ወኔና ስሜት በጠቅላላ በእነዚህ የነጎድጓድና የመብረቅ አምላኮች ፍራቻና አክብሮት ተተካ። የራስ እምሩና የደጃች አያሌው ጦር ያለምንም ጥርጥር ተሸነፈ። በግድያው ቦታ የሚታየውን መግለጽ የሚያዳግት አሳዛኝ ነገር ነው። የቆሰሉ ሰዎች ውሃ ውስጥ ወይም ዳርቻው ላይ ተቀምጠዋል። አንዳንዶቹ ጥማቸውን ለመቁረጥ ይሞክራሉ። ሌሎች ደግሞ በአፈርና በረጋ ደም የተሸፈነውን ቁስላቸውን ያጥባሉ። በዚህም በዚያም የተበጣጠሰ የሰው አስከሬን ይታያል። ውሃ ውስጥ ደግሞ የሞቱ በቅሎዎች ከነሸክማቸው ወይም ያለሸክማቸው ወድቀው ይታያሉ። በጠቅላላው መንገዱ ላይም ተመሳሳይ ሁኔታ ነው የሚታየው። ልብ የሚያስጨንቅ የእርዳታ ጸሎትም ይሰማል። የጦሩ ሙሉ ስንቅ ተደምስሷል። በየመገዱ የዱቄት ክምር ማር ከቤ እህል ማብሰያቃዎች ልብሶች ተበትነው ይታያሉ። ባዶ ሳጥኖችም ቢሆን በሳት እየነደዱ አብረው ተበትነዋል። የሞቱ በቅሎች ፈረሶችና አህዮች ክምር አልፎ አልፎ ከሚታየ ሰዎች አስከሬን ጋር ተደባልቆ ከገደሉ ስር ይታያል። አንዳንድ እንስሶች መንከባለል ሲጀምሩ ሌሎችንም ይዘው ሲወርዱ እንደናዳ ፈጥረው ታች ዝቅ ያለ ቦታ ላይ ሲደርስ ነው የቆመው። አንድ የበታች መኮንንና ጥቂቶች ወታደሮቹ ፊታቸው በሸማ ተሸፍኖ ከዛፍ ግንድ ተጠግተው ተደግፈዋል። ሁሉም የሞቱ ነበሩ። ቆንጆ የሆነች ሴት ድንጋይ ተደግፋ ተቀምጣለች። ያደረገችው ጥቁር ባግኔታ የትልቅ ሰው ቤተሰብ መሆኗን ያስታውቃል። እንዳመድ የገረጣው ፊቷና የጎደጎዱ አይኖቿ ያሳለፈችውን መከራ ይገልጻሉ። ምን ሆነሽ ነው ተብላ ስትጠየቅ ቀሚሷን ነበር የምትገልበው። ግራ እግሯ ከጉልበቷ በታች ተገንጥሎ የለም። ደም እንዳይፈስ ጭኗ በመቀነት ጥብቅ ብሎ ታስሯል። ጓደኞቿ የሉም። ምናልባትም እነሱም ሞተው ይሆናል። በአባቷ አስከሬን አጠገብ ተቀምጣ ታነባለች። አይን የሚያየውን ይህን ሁሉ አሰቃቂ እይታ ማን ነው መግለጽ የሚችለው? ብዙ ባለጌዎች አጋጣሚውን በመጠቀም ቦምብ በሚጣልበት ጊዜ ከሚበተኑ ጭነቶች ላይ ውድ ውድ ዕቃዎችን ይሰርቁ ነበር። ገንዘብ የሆነ ወይም ገንዘብ ነክ የሆነ ነገር መጀመሪያ ይወሰዳል። እንደሚባለው ከሆነ ብዙዎቹ ለመስረቅ ሲሻሙ እርስ በርስ ይተኳኮሱ ነበር። ራስምሩ የነበራቸውን ሁሉም ነገር ነው ያጡት። ልብሳቸው፣ ቀለባቸው፣ ሌላውን ጨምሮ የተረፋቸው 22000 ብር የለም። ደጃዝማች አያሌው ደግሞ 5000 ማርትሬዛ ብርና ሌሎችም ነገሮች ጠፍተውባቸዋል። እኔም ቦን የራስምሩ ጣ ነው የደረሰብኝ። የነበረኝ ሁሉ ነገር መድኃኒቶችን ጨምሮ በእሳት ነው የተቃጠለብኝ። የነበረኝ 20000 ሊሬም ሄዷል። በተጨማሪ ምትክ የሌላቸው 86 የፎቶ ፊልሞች፣ ትልቅ ማስታወሻ መጻፊያ፣ የመንገድና የመኝታ ልብሶቼ ሌሎችንም ጨምሮ አሁን ያለኝ የለበስኩት ልብስ ብቻ ነው። ከዚህ ሁሉ ግን ትንሽ ማስታወሻዬንና መጽሐፍ ቅዱሴን ማዳን ችያለሁ። ተክላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ። Thank you.